ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ታህሳስ 9 2017 ዓ.ም ስርጭታችን ጀመረ። ሁለት የሲቪል ማህበረሰብ ድርጅቶች ኢትዮጵያ ውስጥ ስራቸውን እንዳይቀጥሉ በድጋሚ እገዳ ተጥሎባቸዋል።
በእኛ በኩል ባለስልጣኑ ስራችሁን አላስተካከሉም፣ ለመማርም ፍላጎት አላሳያችሁም የሚል ድምዳሜ ላይ የደረሰው ከምን ተነስቶ እንደሆነ ለእኛ ግልጽ አይደለም።
እኔ እስከሚገባኝ ድረስ የተሰጠው ጊዜ እነዚህ ድርጅቶች አሻሽሉ የተባሉት የተወቀሱበት ነገር በወራቶችም ጭምር እንኳን የወራት ጊዜ እንኳን ቢሰጣቸው እንዲህ በቀላሉ ቶሎ የሚመዘኑ ነገሮች አይደሉም።
የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አማሃ መኮንንና የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር የሆኑትን ያሬድ ኃይለማርያምን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ተካቷል። አድማጮቻችን እንዲሁም ተመልካቾቻችን እንደምንላችኋል፣ እንደምናምሽታችኋል። ዛሬ ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። ዝግጅቱን ከስቱዲዮ የሚያቀናብርልን ንጉሡ ታምሬ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። አስቀድመን የዓለም አጫጭር ዜናዎችን እናጋራችኋለን። እንግዲህ ወልዶ ይጠብቃችኋል።
እንደምናመሻችሁ። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ኢትዮጵያ ሊጎበኙ ነው። በዳርፉር በደረሰ ጥቃት ሆስፒታል ወድሞ 10 ሰዎች ተገደሉ። በሞዛምቢክ አውሎ ንፋስ የሞቱት ቁጥር ወደ 45 አሻቀበ። እንዲሁም በሶሪያውያን የሚመራ የፖለቲካ ሽግግር እንዲደረግ የጸጥታው ምክር ቤት ጠየቀ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ኢትዮጵያን ሊጎበኙ ነው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ቅዳሜ ታህሳስ 12 ቀን 2017 ዓ.ም በኢትዮጵያ የሥራ ጉብኝት እንደሚያደርጉ የሀገሪቱ ዲፕሎማሲያዊ ምንጮች አስታውቀዋል። ፕሬዚደንቱ በዋነኛነት ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን በአገራቸው መንግሥት የገንዘብ ድጋፍ የታደሰውንና አዲስ አበባ የሚገኘውን የኢትዮጵያ ብሔራዊ ቤተ መንግሥት ወይም ኢዩቤልዩ ቤተ መንግሥት መርቀው እንደሚከፍቱም ጠቅሰዋል። የፈረንሳዩ መሪ ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት እንደሚያካሄዱም እነዚሁ ምንጮች አመልክተዋል። ምንጮቹ እንደጠቀሱት ሁለቱ መሪዎች በቅድሚያ የሚወያዩት በዚህ ወር መጀመሪያ በኢትዮጵያና በሶማሊያ መካከል በቱርክ በተፈረመው የአንካራ ስምምነት ላይ ነው። ፕሬዚደንት ማክሮን ስምምነቱን እንደሚቀበሉት በመግለጽ ድጋፋቸውን እንደሚያሳዩም ዲፕሎማሲያዊ ምንጮቹ ጠቁመዋል። ፕሬዚደንቱ የፕሪቶሪያውን የሰላም ስምምነት አፈጻጸም በተመለከተ እንደሚነጋገሩና በሌሎች የኢትዮጵያ አካባቢዎች ከሚታዩ ግጭቶችም አንጻር ተመሳሳይ የሰላም መፍትሄዎችን እንደሚያበረታቱ ምንጮቹ አስረድተዋል። ፈረንሳይ ቅዳሜ እንደሚመረቅ ለሚጠበቀው የብሔራዊ ቤተ መንግሥት እድሳት የ25 ሚሊዮን ዩሮ ድጋፍ ማድረጓን የፈረንሳይ ዲፕሎማሲያዊ ምንጮች ተናግረዋል። ቤተ መንግሥቱ የቀዳማዊ አጼ ኃይለ ሥላሴ የብር ኢዩቤልዩ በዓል ምክንያት በማድረግ በ1948 ዓ.ም የተገነባ ነው። ዘገባው የእስክንድር ፍሬው ነው። በዳርፉር በደረሰ ጥቃት አንድ ሆስፒታል ሲወድም 10 ሰዎች መገደላቸው ተነገረ። በሰሜን ዳርፉር ኤሊፋሽር ከተማ ላይ የፈጥኖ ደራሽ ኃይሎች ፈጽሞታል በተባለ የከባድ መሳሪያ ድብደባ 10 ሰዎች ሲገደሉ 20 የሚሆኑ ደግሞ መጎዳታቸውን የመብት አቀንቃኞች አመልክተዋል። ድብደባው የከተማውን ዋና ሆስፒታልና ሌሎችንም ስፍራዎች ኢላማ እንዳደረገም የኤኤፍፒ ዘገባ አመልክተዋል። የፈጥኖ ደራሽ ኃይሎች በዚሁ የሳዑዲ ሆስፒታል ላይ ባለፈው አርብ በፈጸሙት ድብደባ 9 ሰዎች እንደተገደሉና ሆስፒታሉ ለጊዜው እንዲዘጋ መገደዱም ታውቋል። ባለፈው ሳምንት የሱዳን ሰራዊት በሰሜን ዳርፉር በአንድ ገበያ ላይ ባደረሰው የአየር ጥቃት ከ100 በላይ ሰዎች መገደላቸውን የዲሞክራሲ አቀንቃኝ የሆነ የሕግ ባለሙያዎች ቡድን አስታውቋል። ዳርፉር ሙሉ በሙሉ በሚባል ደረጃ በፈጥኖ ደራሽ ኃይሉ ቁጥጥር ስር ስትሆን፣ በተጨማሪም የአጎራባች ኮርዶፋን ክልል ሰፊ ግዛቶችን እንዲሁም በማዕከላዊ ሱዳን አብዛኛውን ስፍራዎች ይቆጣጠራል። የሱዳን ሰራዊት የአገሪቱን የሰሜን ምስራቅ ክልል ሲቆጣጠር፣ መዲናዋ ካርቱምና የአካባቢው ከተሞች የፍልሚያ ሜዳ ሆነዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሞዛምቢክ አውሎ ንፋስ የሞቱት ቁጥር ወደ 45 አሻቀበ። በሞዛምቢክ በተከሰተው ከፍተኛ አውሎ ንፋስና ዝናብ የሞቱት ሰዎች ቁጥር ወደ 45 ማሻቀቡን ተናግረዋል። በሀገሪቱ ሰሜናዊ ክፍል ሁድለት በተነሳው አውሎ ነፋስ 500 የሚሆኑ ሰዎች ጉዳት እንደደረሰባቸው የሀገሪቱ የአደጋ መከላከል ባለስልጣን አስታውቋል። 36000 መኖሪያ ቤቶች ሙሉ ለሙሉና በከፊል ፈርሰዋል። 181000 ሰዎች በከፍተኛ አውሎ ነፋስ ተጠቂ ሆነዋል። በሰዓት 260 ኪሎ ሜትር ፍጥነት የነበረው ነፋስ ከፍተኛ ዝናብ ቀድቦውንም ግጭትና ደካማ መሰረተ ልማት የነበረውን የሞዛምቢክን ሰሜናዊ ክፍል መጥቷል። አውሎ ነፋሱ በህንድ ውቅያኖስ የምትገኘውን የፈረንሳይ ደሴት ማዮት ከመታ በኋላ ነበር ወደ ሞዛምቢክ ያቀናው። አውሎ ነፋሱ በማዮት ቢያንስ በመቶ ወይም በሺ የሚቆጠሩ ሰዎችን ሳይገድል እንዳልቀረ ተሰግቷል። በሶሪያውያን የሚመራ የፖለቲካ ሽግግር እንዲደረግ የጸጥታው ምክር ቤት ጠየቀ። የረጅም ጊዜ የአገሪቱ መሪ ባሽር አልአሳድ ከስልጣን በመወገዳቸው ሶሪያውያን ነጻ እና ዲሞክራሲያዊ በሆነ መንገድ የሚሳተፉበት የፖለቲካ ሽግግር እንዲደረግ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጥሪ አድርገዋል። ምክር ቤቱ ትናንት ማክሰኞ ማምሻውን ባወጣው መግለጫ በሶሪያ የሚደረገው የፖለቲካ ሂደት እንደ አውሮፓን አቆጣጠር 2015 የጸጥታው ምክር ቤት ባወጣው የውሳኔ ሐሳብ መሠረት መሆን እንዳለበትም አሳስቧል። በሶሪያ ከአስር ዓመታት በፊት ሰፊ ግዛት ተቆጣጥሮ የነበረው አይሲስ በሶሪያ መልሶ እንዳይደራጅ መከላከል እንደሚያስፈልግም ምክር ቤቱ ጨምሮ አሳስቧል። በሶሪያ የተመድ ልዩ መልእክተኛ ትናንት ማክሰኞ ለምክር ቤቱ ከደማስቆ በርቀት ባደረጉት ገለጻ ጦርነቱ እንዳልቆመ እና ሀገሪቱ በርካታ ተግዳሮቶች እንደተደቀኑባት እንዲሁም ሁሉን አካታች ወደ ሆነ የፖለቲካ ሂደት መሸጋገር እንደሚያስፈልግ አሳስበዋል። እስራኤል በያዘችው የሶሪያ ጎላን ተራሮች አካባቢ የምታደርገውንና ሕገ ወጥ ያሉትን ሰፈራ ማቆም እንዳለባት ያሳሰቡት ልዑኩ በሶሪያ ሉዓላዊነትና የግዛት አንድነት ላይ የሚደረገው ጥቃትም ሊቆም ይገባል ብለዋል። በመጨረሻም ሩሲያ በከፍተኛ ጄኔራሏ ግድያ የተጠረጠረውን ግለሰብ መያዟን አስታወቀች። ሞስኮ ውስጥ በተገደሉት ከፍተኛ ጄኔራል ግድያ የተጠረጠረው ግለሰብ የኡዝቤክስታን ዜግነት ያለው መሆኑን የገለጸው የሩሲያ ደህንነት ተቋም በዩክሬን የስለላ ተቋም የተመለመለ መሆኑንም አስታውቋል። ሩሲያ የግለሰቡን ስም ባትገልጽም እንደ አውሮፓን አቆጣጠር በ1995 እንደተወለደ ይፋ አድርጋለች። ግለሰቡ በዩክሬን የደህንነት ተቋም እንደተመለመለ መናገሩንም የሩሲያ የደህንነት ተቋም አስታውቋል። ግለሰቡ በምን ሁኔታ ውስጥ ሆኖ ለጸጥታ ተቋሙ ቃሉን እንደሰጠ ማረጋገጥ እንዳልቻለ የአሶሴትድ ፕሬስ ዘገባ አመልክቷል። ጄኔራል ኢጎር ክሪሎቭ ትናንት ማክሰኞ የተገደሉት ከሚኖሩበት ሕንፃ ውጪ ባለ ሁለት ጎማ ተሽከርካሪ ወይም ስኩተር ውስጥ በተደበቀ ቦምብ ነበር። የጄኔራሉ ረዳትም በፍንዳታው መገደላቸው ታውቋል። አንድ የዩክሬን ባለሥልጣን ግድያው በሀገራቸው የስለላ ተቋም መፈጸሙን ተናግረዋል። ጄኔራሉ የተገደሉት የዩክሬን የደህንነት ተቋም የወንጀል ክስ ካቀረበባቸው ከአንድ ቀን በኋላ ነው። ክብራትና ክብራን፣ የምሽቱ ዜና በዚሁ ተጠቃልሏል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። የማኅበራዊ ገጾቻችን አቀናባሪ አበባየው ገበያው ናት። ማናቸውን ማስተያየቶችን በማኅበራዊ ገጾቻችን ላይ ልታጋሩን ትችላላችሁ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ ርዕሰ ዘገባችን እንለፍ። የሕግ ባለሙያዎች ለሰብአዊ መብቶችና የመብቶችና ዲሞክራሲ እድገት ማዕከል ካርድ የተባሉ በሰብአዊ መብት ጥበቃ ላይ የሚሰሩ ሁለት ድርጅቶች የመጀመሪያ እግዳቸው በተነሳ በጥቂት ቀናት ውስጥ በድጋሚ መታገዳቸውን አረጋግጠዋል። ድርጅቶቹ የመጀመሪያ እግዳቸው ከተነሳላቸው ቀናት በኋላ በድጋሚ የታገዱት ከዚህ በፊት የፈጸሟቸውን ጥፋቶች በመቀጠላቸው ነው ሲል የኢትዮጵያ ሲቪል ማህበረሰቦች ድርጅት ባለሥልጣን በጻፈላቸው ደብዳቤ ላይ አመላክቷል። የሕግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አምሃ መኮንን በበኩላቸው ገና ስራ እንኳ ሳንጀምር በዝግጅት ላይ ያለነው በድጋሚ መታገዳችን የሚገልጽ ደብዳቤ ደረሰን ብለዋል። ኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ደግሞ ድርጅቶቹ ማሻሻያ አላደረጋችሁም ለማለት የሚያስችል ጊዜ አልተሰጣቸውም ብለዋል። የዚህን ጉዳይ ዝርዝር ኬኔዲ አባተ እንደሚከተለው አቀናብሮታል።
ባለፈው ህዳር ወር ላይ በቀናት ልዩነት ተጥሎባቸው የነበረው እግድ ከሳምንታት ቆይታ በኋላ ታህሳስ 2 ቀን የተነሳላቸው የመብቶችና ዲሞክራሲ እድገት ማዕከል ካርድና የህግ ባለሙያዎች ለሰብአዊ መብቶች የተባሉ በሰብአዊ መብቶች ጥበቃ ላይ የሚሰሩ የሲቪክ ድርጅቶች ከአምስት ቀናት በኋላ በድጋሚ ታግደዋል። የአሜሪካ ድምጽ የተመለከተውና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ለሁለቱ ድርጅቶች የጻፈው ደብዳቤ ድርጅቶቹ በተሰጣቸው ማስጠንቀቂያ መሰረት አሰራራቸውን እንዳላስተካከሉ ገልጿል። በተጨማሪም ለባለስልጣኑ ህግና ውሳኔ ተገዢ ባለመሆንና ለመማርና ለማስተካከል ዝግጁ ባለመሆን ከዚህ በፊት ፈጽመዋል ያላቸውን ጥፋቶች ቀጥለዋል ሲል ወንጅሏቸዋል። በመሆኑም ከማንኛውም የስራ እንቅስቃሴ እንደታገዱ ለሁለቱ ድርጅቶች የተጻፈው ተመሳሳይ ይዘት ያለው ደብዳቤ ይገልጻል። የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አምሃ መኮንን በሰጡን አስተያየት የሁለተኛው እግድ ደብዳቤ ደረሳቸው የመጀመሪያው እግድ መነሳቱን የሚገልጽ ደብዳቤ ከማስጠንቀቂያ ጋራ ከደረሳቸው በኋላ ወደ ስራ ለመግባት በዝግጅት ላይ እያሉ እንደሆነ ገልጸዋል።
እንደሚታወቀው እግዱ እንደተነሳና በሌላ በኩል ግን ደግሞ ማስጠንቀቂያ ውሳኔው ሲደርሰን ያው ይሄ ደብዳቤ እንግዲህ ከተሰጠን ገና ሳምንት አልሆነውም። በአጋጣሚ በእግዱም ምክንያት አንዳንድ ሰራተኞቻችንም ወደ የቤተሰቦቻቸው ሄደ ስለነበረ እነሱ እንኳን ተሰባስበው ምንም ስራ ገና አልጀመርንም ነበረ። ገና ሰራተኛውም የተፈጠረው ሁኔታ ከፈጠረበት ጫና ወጥቶ ወደ ስራ ይመለስ በሚለው ጉዳይ ላይ ገና እያሰብን እየተመካከልን ባለበት ሁኔታ እንግዲህ ደግሞ ከትላንት ወዲያ ታህሳስ 7 ቀን የተጻፈ ደብዳቤ በዋነኛ በተሰጣችሁ ማስጠንቀቂያ መሰረት አላስተካከላችሁም፣ ለመማርም ፈቃደኛ አይደላችሁም በሚል እንደገና ድርጅታችን ማንኛውንም ስራ እንዳይሰራ ታግዷል፣ ሂሳቡም እንቅስቃሴ እንደዚሁ ታግዷል ማለት ነው። ስለዚህ አሁን በእኛ በኩል ባለስልጣኑ ስራችሁን አላስተካከሉም፣ ለመማርም ፍላጎት አላሳያችሁ የሚል ድምዳሜ ላይ የደረሰው ከምን ተነስቶ እንደሆነ ለእኛ ግልጽ አይደለም።
የመብቶችና ዴሞክራሲ እድገት ማዕከል ካርድ ዳይሬክተር ዶክተር ሞገስ ደምሴ በጽሁፍ በሰጡን አጭር ማብራሪያ ካርድ በድጋሚ መታገዱን ገልጸው በቀጣይ እርምጃዎች ዙሪያ ከቦርዱ ጋር እየሰራን ነው ብለዋል። ሁለቱ የሲቪል ማህበረሰብ ድርጅቶች በድጋሚ መታገዳቸውን በተመለከተ አስተያየት የጠየቅናቸው የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም በማስጠንቀቂያው መሰረት ማሻሻያ አላደረጋችሁም ለማለት የሚያስችል ጊዜ ለድርጅቶቹ አልተሰጠም ሲሉ እርምጃውን ኮንነዋል።
እኔ እስከሚገባኝ ድረስ የተሰጠው ጊዜ እነዚህ ድርጅቶች አሻሽሉ የተባሉት የተወቀሱበት ነገር በወራቶችም ጭምር እንኳን የወራት ጊዜ እንኳን ቢሰጣቸው እንዲህ በቀላሉ ቶሎ የሚመዘኑ ነገሮች አይደሉም። እገዳው ከተነሳ በኋላ የቀናቶች ጊዜ ነው ያላቸው። አንዳንዶቹ ቢሮቸው ቢያንስ ለአንድ ወር ጊዜ ተዘግቶ ስለቆየ ቢሮቸውን እንኳን በቅጡ ከፍተው ሰራተኞች እንኳን ተመልሰው ምንም አይነት የፕሮጀክትም ይሁን ሌሎች ስራ አፈጻጸሞች ላይ አልገቡም። ምንም የሰሩትም እንቅስቃሴ የለም። ስለዚህ የትኞቹ ስራዎቻቸው የትኞቹ እንቅስቃሴዎቻቸው ታይተው አላሻሻላችሁም እንደተባለ ምንም ግልጽ አይደለም በተሰጣቸውም ደብዳቤ ላይ። እንግዲህ ድርጅቶቹ በሂደት የሚያወጧቸውን መግለጫዎች እየጠበቅኩ ነው። ምናልባት ከደብዳቤዎቹ ባለፈ የነበሩ ውይይቶች፣ ንግግሮች ካሉ
አቶ ያሬድ ኃይለማርያም አክለውም
ለእኔ ወዴት ነው እንዲሄድ እና እንዳስብ ያደረገኝ መለቀቃቸውን ተከትሎ ሁሉም ድርጅቶች የሰጡት ጋዜጣዊ መግለጫ አለ። ለታገድንበት በዋና ምክንያትነት ቀድሞ የተገለጹት ነገሮች አይወክሉንም፣ የእኛን ስራ አያሳዩም። ስለዚህ ይሄ ነገር እንዲነሳልን ወደፊት በውይይትም አስፈላጊውን የህግም ሂደት ሄደን እንጠይቃለን። ሌሎቹም ግን እርምት የሚደረገውን በአስቸኳይ እናርማለን ብለዋል እና ምናልባት ለምን እነዚህን አይነት ምላሽ ሰጣችሁ? ለምን ሁሉንም የቀረበባችሁ ውንጀላ ዝም ብላችሁ ተቀብላችሁ ስራችሁን አሰሩም የሚል እንድምታ ያለው ነው የሚመስለው።
የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዳይሬክተር አቶ ፋሲካው ሞላ ስለ ዳግም እገዳው ለጠየቅናቸው ማብራሪያ ለጊዜው በደብዳቤው ላይ የተገለጸው በቂ እንደሆነ ገልጸው ስለ ጉዳዩ በቅርብ በሚኖረን ጋዜጣዊ መግለጫ ላይ ዝርዝር ማብራሪያ እንሰጣለን ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ እገዳው ከተጣለባቸው ሁለቱ ድርጅቶች አቤቱታ እንደደረሰውና በጉዳዩ ላይ ክትትል እያደረገ እንደሚገኝ ለአሜሪካ ድምጽ ገልጿል። የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አምሃ መኮንን በቀጣይ ስለሚወስዱት እርምጃ ተከታዩም ብለዋል።
በዳይሬክተሩ ውሳኔ ላይ ቅሬታ እዛው ለሲቪል ማህበራት ድርጅቶች ቦርድ አለ። ለቦርዱ ማቅረብ ይቻላል። ስለዚህ አቤታችንን ለቦርዱ እናቀርባለን። የቦርዱን ውሳኔ ተምተን ደግሞ አሁንም ህጉ በሚፈቅደው መሰረት ጉዳዩ ወደ ፍርድ ቤት መሄድ ያለበት ከሆነ ወደ ፍርድ ቤት እንሄዳለን።
ከሁለቱ ድርጅቶች በተጨማሪ ህዳር ወር ላይ ተጥሎበት የነበረው እገዳ የተነሳለት ስብስብ ለሰብአዊ መብቶች በኢትዮጵያ በበኩሉ እስካሁን ድረስ ዳግመኛ እገዳ እንዳልተጣለበት ለአሜሪካ ድምጽ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የተላለፈላችሁ የሚገኘውን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስድናል። በኦሮሚያ ክልል በሰሜን ሸዋ ዞን ወራ ጃርሳ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል ተባብሶ በቀጠለ ግጭትና የተኩስ ልውውጥ ምክንያት ሰዎች መገደላቸውንና መቁሰላቸውን የተጎጂ ቤተሰብና ነዋሪዎች ለአሜሪካ ድምፅ ተናግረዋል። የተጎጂ ቤተሰብ አባል መሆናቸውን የገለጹ ግለሰብ ከቤታቸው ደጃፍ በሚገኝ ዛፍ ጥላ ስር ሆነው ቡና በመጠጣት ላይ እያሉ ነበረ የሰዎችና ህጻናትን አዋቂና ህጻናትን ጭምር በርቀት በተተኮሰ ከባድ መሳሪያ ፍንጣሪ መገደላቸውን ተናግረዋል። በወረዳው ደረሰ በተባለ ጉዳት ዙሪያ ከክልል እስከ ወረዳ ድረስ ያሉ የሚመለከታቸው የመንግስት ባለስልጣናትን ለማነጋገር የአሜሪካ ድምጽ ያደረገው ጥረት ባለስልጣናቱ ስልካቸውን ባለማንሳታቸው ሊሳካ አልቻለም። የዚህን ጉዳይ ዝርዝር ደግሞ የምታስደምጠን ፀሐይ ዳምጠው ናት።
በሰሜን ሸዋ ዞን ወራ ጃርሶ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂዎች መካከል የቀጠለው ውጊያ ከአንድ ሳምንት ወዲህ ተባብሶ መቀጠሉን የወረዳው ነዋሪዎች ለአሜሪካ ድምፅ አረጋግጠዋል። በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ የተጎጂ ቤተሰብ አባል እንደተናገሩት እሁድ ታህሳስ 6 ቀን 2017 ዓ.ም በወራ ጃርሶ ወረዳ ሊበን በተባለ ቀበሌ ውስጥ በቤተሰቦቻቸው ቤት ውስጥ ሙሉ ቤተሰብና ቡና ለመጠጣት በተሰበሰቡ ሰዎች ላይ የከባድ መሳሪያ ፍንጣሪ ወድቀው መሞታቸውንና መቁሰላቸውን ተናግረዋል።
ከተጎዱት መካከል አንዷ እናቴ ነች። ወይዘሮ አየሉ ደበላ ትባላለች። አንዷ ደግሞ የእህቴ ልጅ ነች፣ ሻንታ ሜዳኜ። ባለቤቴም እዛው እነርሱ ጋር ነበረች። ቡና እየጠጡ ደጃፍ ላይ ከፓፓያ ዛፍ ስር ተሰብስበው ነበር። ባለቤቴ ጃለኔ አቦማ ትባላለች። አንድ አዛውንትና እርሳቸውን የምታግዝ ልጅም ቡና ለመጠጣት ከጎረቤት መጥተው ነበር። አንድ ከጎረቤት የመጣች የዘጠኝ ዓመት ልጅ የሁለት ዓመት ልጅ አዝላ ነበር። የዛፍ ጥላ ስር ተሰብስበው ቡና እየጠጡ ነበር። መሳሪያው ከእነርሱ በግምት 10 ሜትር በማይሞላ ርቀት ላይ ነው የወደቀው። ፍንጣሪው ሁሉንም አዳርሷቸዋል። ልጅ አዝላ የነበረችው ልጅ ካዘለችው ልጅ ጋር ወዲያው ነው ሕይወታቸው ያለፈው። ሌሎቹን ወደ ሕክምና ተቋማት ወሰድናቸው። ባለቤቴና ልጄ ክፉኛ ተጎድተዋል። ዛሬ ነው ወደ ቤት የተመለሱት እና በጣም አስቸጋሪ ነው። የኔ ቤተሰብ በአጠቃላይ 5 ሰዎች ናቸው የቆሰሉት።
ሌላው የዚሁ ቀበሌ ነዋሪ መሆናቸውን በስልክ የገለጹት ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን ግለሰብ እዛው መጀመሪያ ላይ ጉዳት ከደረሰበት ቤተሰብ በቅርብ ርቀት የሚገኙ ሌሎች በር ላይ ተቀምጠው የነበሩ እናቶች መጎዳታቸውን ገልጸዋል።
ሊባን የሚባል ቦታ ላይ ቡና እየጠጡ የነበሩ ሰዎች ላይ ጉዳት ደርሷል። በአጠቃላይ 4 ሰዎች በአንድ አካባቢ ላይ ነው የተመቱት። ተኩሱ አሁንም ቀጥሏል። የከባድ መሳሪያ ድምጽ ነው እየተሰማ ያለው። ሰኞ ዕለት ደግሞ አጨዳ ላይ የነበሩ ሰዎች 9 ሰዓት አካባቢ ምግብ በልተው ጨርሰው ከቦታው ሲንቀሳቀሱ ከተራራው ላይ ከተተኮሰ መሳሪያ ለትንሽ ነው ያመለጡት። 9 ፍየሎች በፍንጣሪው እዚያው አለቁ። አሁን ወራ ጃርሶ ላይ እንደ አዲስ እየተካሄደ ያለው ውጊያ 1 ሳምንት ሆኖታል። ምክንያቱም ቆላማ ቀበሌዎች ላይ የኦሮሞ ነጻነት ታጣቂው በስፋት ይንቀሳቀሱ ነበር። እነርሱን ለመምታት የመንግስት የጸጥታ ኃይሎች ሆሴና ቢሊሳ የተባሉ ተራራዎች ላይ ከባድ መሳሪያዎች ጠምደው ወደ በረሃው ሲተኩሱ የአካባቢው ህብረተሰብ ነው እየተመታ ያለው። ምክንያቱም እነርሱ የመንግስት የጸጥታ ኃይል ሲመጣ ወደ ጫካ ነው የሚሄዱት። አሁን እየሞቱም እየቆሰሉም ያሉት ነዋሪዎች ለታጣቂው በሚተኮስ መሳሪያ ነው። ህዝቡ በመካከል ሰለባ እየሆነ ነው።
በወረዳው አሁን ሰብል የሚሰበሰብበት ወቅት በመሆኑ አርሶ አደሩ ውጥረት ውስጥ ነው። ነገር ግን ከሰሞኑ እየተሰማ ያለው የተኩስ ድምጽ ደግሞ ስጋት ፈጥሯል ሲሉ አንድ የወረዳው ነዋሪ መሆናቸውን የጠቀሱት በተመሳሳይ ችግር ምክንያት ስማቸውን አየር ላይ እንዳንጠቅስ የጠየቁን ግለሰብ አስተያየታቸውን ሰጥተዋል።
ህብረተሰቡ አሁን ሰብል የሚሰበስብበት ወቅት ላይ ነው። ጤፍ፣ ማሽላ እና በቆሎ የደረሱ ሰብሎችን እየሰበሰበ ይገኛል። ሆኖም ግን ከሰሞኑ እንደ አዲስ የተጀመረው መንግስት በሸኔ ታጣቂዎች ላይ እርምጃ ለመውሰድ ብሎ ከርቀት ማለትም ተራራማ አካባቢ ላይ የሚተኮሰው ከባድ መሳሪያ አርሶ አደሩን ከስራው እያስተጓጎለ ነው። ከብቶች ይመታሉ፣ ባጨዳ ላይ ያሉም ሰዎች ይመታሉ፣ የሚሞት የሚቆስልም አለ። መንግስት በተጀመረው ሰላማዊ መንገድ ለችግሩ መፍትሄ ቢሰጥ ነው የምንለው።
ቡና በመጠጣት ላይ የነበሩ ቤተሰቦቻቸው እንደተጎዱባቸውና መጀመሪያ ላይ አስተያየታቸውን የሰጡን ግለሰብ አሁን ያሉበት የጤና ሁኔታ እጅጉኑ አሳሳቢ እንደሆነ ነግረውናል።
የቤተሰቦቼ የጤና ሁኔታ አሁንም ልጄ ሕክምና እየተከታተለች ነው። አንድ እግሯ በጣም ተጎድቷል። ባለቤቴም እግሯ ላይ ስለተጎዳች ለመራመድ ያስቸግራታል። እናቴ በእድሜም ትልቅ ስለሆኑ በርትቶባቸዋል። ፍንጣሪው ብዙ ቦታ ነው ያገኛቸው። ሕይወታቸው ስለተረፈልኝ ደስተኛ ነኝ። ወደፊት የሚሆነውን ደግሞ እግዚአብሔር ያውቃል። ጉዳቱ ከባድ ነው። ሰው ደጃፉ ላይ ሰላም ነው ብሎ ሲቀመጥ ያልተጠበቀ ሲገጥመው አስደንጋጭ ነው።
ግድያውንም ሆነ ቆሰሉ የተባሉት ሰዎች ጉዳይን በተመለከተ እውነታውን ከገለልተኛ ወገን ለማረጋገጥ የአሜሪካ ድምፅ አልቻለም። በጉዳዩ ዙሪያ ከወረ ጃርሶ ወረዳ አስተዳደር፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ አስተዳደርና ጸጥታ ቢሮ እንዲሁም ከኦሮሚያ ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ አማራ ክልል ይወስደናል። በአማራ ክልል የተለያዩ ከተሞች በክልሉ መንግስት ቀስቃሽነት የተዘጋጀ ነው የተባለ ሰላምን የሚጠይቅ ሰልፍ ተካሂደዋል። የደሴውን ሰልፍ የተከታተለው ዘጋቢያችን መስፍን አራጌ የሌሎች አካባቢ ሰልፈኞችን ማስተያየት አካቶ ተከታዩን ዘገባ ልኮልናል።
መንግስት በተለያየ መንገድ አስተላልፎታል የተባለውን የሰልፍ ጥሪ ተከትሎ ዛሬ ታህሳስ 9 ቀን 2017 ዓ.ም ደሴ ከተማ ላይ ከተለያዩ የከተማው ክፍል የተሰባሰቡ ሆቴል ስቴዲየም ላይ ሰልፍ አካሂደዋል። በሰልፉ ላይ ያገኘናቸውና የመንግስት ሰራተኛ መሆናቸውን የነገሩን አቶ ማንደፍሮ ቦጋሌ የተባሉ ተሳታፊ በክልሉ የቀጠለው ግጭት በሰላም መንገድ እንዲፈታ መጠየቃቸውን ገልጸውልናል።
ይህ አካባቢ ክልሉም ከሶስት ዓመት በላይ በተለያዩ ችግሮች ውስጥ ነበረ። በሰሜኑ ጦርነት እጅግ በጣም ተጎድቷል። በዚህ አንድ ዓመት ውስጥ ደግሞ በጦርነት ውስጥ ነው ያለፈው እና በአጠቃላይ በንግዱ፣ በጤናው፣ በግብርናው፣ በትምህርቱ ሴክተር ውስጥ ከፍተኛ ችግሮች አሉ።
በኦሮሞ ብሔረሰብ ዞን ከሚሴ ከተማ በነበረው ሰልፍ ላይ ተሳታፊ እንደነበሩ የገለጹልን አደም ኡመር የተባሉ የመንግስት ሰራተኛ ደግሞ በጸጥታ መደፍረስ ተማሪዎች ከትምህርት ገበታቸው እንዳይስተጓጎሉ በሰልፍ ላይ መነሳቱን ተናግረዋል።
ትምህርት ቤቶች መዘጋት፣ ተማሪዎች ትምህርት መቋረጥ፣ ይህ ሁሉ ከባድ ችግር ነው። በአሁኑ ሰዓት የአካባቢ ያለው የሰላምና የጸጥታ ችግር ነው የልማት ስራውን በጣም የጎዳው እንዳለ ይታወቃል። እንቅስቃሴው የተገታ ነው። ለምን? ከሌላ ዞን ወደ ሌላ አካባቢ ተንቀሳቅሶ ለመስራት ትንሽ ጫና እየፈጠረ ስለሆነ የአንዱ አካባቢ ችግር ለሌላው ዋጋ እንደሚያስከፍል የሚታወቅ ነው። አዋጭው ነገር ያለው ቁጭ ብሎ በጠረጴዛ ዙሪያ በሰላማዊ ጉዳይ ስራቶች ችግሮችን መፍታት ነው መቻል ያለበት፣ መለመድም ያለበት ይኸው ነው።
አቶ አደም ዓለም አቀፉ ማህበረሰብ ለግጭቱ ትኩረት ሰጥቶ ሰላም የሚመጣበትን መንገድ እንዲያፈላልቅ ጠይቀዋል።
ዓለም አቀፉ ማህበረሰብ እነዚህን ችግሮች ለመፍታት አልተንቀሳቀሰም። በትግራይ ጦርነት ጊዜ ችግር ያለበትን አካል በማነጋገር ወደ ሰላማዊ መንገድ እንዲመጡ በማድረግ ብዙ ውጤት አሳይቷል። ይህኛው ላይ ግን ያለው ነገር በጣም ምንም እንቅስቃሴ የለም። ለምን እንደሆነ ግን አላውቅም።
የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ሰልፉን ተከትሎ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት መንግስት ለድርድርና ለውይይት ሁሌም ዝግጁ መሆኑን ተናግረዋል። በአማራ ክልል የሚነሱ ጥያቄዎች ምላሽ እንዲያገኙ ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላም እንዲመጡም ጠይቀዋል። በሌላ በኩል በስራዬ ላይ ችግር ሊያጋጥመኝ ስለሚችል ድምጽ የሚቀየር ስሜ የማይጠቀስ ያሉ የወልዲያ ከተማ ነዋሪ በመንግስት አመራሮች አስገዳጅነት ሰልፉ ላይ መሳተፋቸውን ተናግረዋል።
ሰላምን ጥሩ ነበረ። ሰላሙ የመንግስትና የህዝብ የጋራ ውጤት ነው ብዬ ነው የማምነው። ግን ያው የሰላማዊ ሰልፍ በአስገዳጅና ሰውን በማያስደስት ሁኔታ ነው ሲጠራ የነበረው። ሰላማዊ ሰልፍ ላይ ያልተገኘ ስራ ቦታውን የከፈተ ከጽንፈኛ ጎን እኩል የተሰለፈ ነው ነው ተብሎ ተፈርጇል። ማንኛውም ሰው በነጻ ፍቃዱ ይሄን ነገር ደግፎ ቢወጣ በጣም መልካም ነበረ። መንግስት አሁን ልክ እንደ ሰላማዊ ሰልፍ እንደጠራው ሁሉ ህዝቡም ሰላማዊ ሰልፍ ማድረግ ቢፈቀድለት እና ያንን ነገር ማድረግ ቢችል ጥሩ ነው የሚሆነው።
ሌላው የዋግምራ ኗሪ በበኩላቸው ይሄን ብለዋል።
አሁን የአማራ ክልል ወረዳዎች መከራ እየሞቱ ነው፣ መስዋዕት እየከፈሉ ነው። ለእርስ በርስ ወገን ለወገን እያለቀ ነው ያለ። ይህ ሙሉ ሰሜኑ ጦርነት ተጀመረ ጀምሮ የሰው ህይወት እኮ እየረገፈ ነው ያለ። ሌላውም ያልተሳተፈው እንደዚህ ነው።
በደሴ ከተማ በነበረው ሰልፍ ላይ የተገኙና የጦርነትን አስከፊ ገጽታ ከሶሪያና ፍልስጤም አሁናዊ ገጽታ ጋር ያነጻጸሩ የሃይማኖት አባቶች ተፋላሚ ኃይሎች ለሰላም ቅድሚያ መስጠት አለባቸው ብለዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
በማዳመጥ ላይ ያላችሁት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው። መስፍንን ለቀደመው ዘገባ እያመሰገንኩ አሁን ደግሞ ወደ ትግራይ ክልል እናቀናለን። በትግራይ ክልል አዲስ ሰላማዊ የፖለቲካ ትግል ለመጀመር ወስነናል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። በዶክተር ደብረጽዮን የሚመራው የህወሓት ቡድን በዛሬው ዕለት በመቀለ ከተማ ከፓርቲው አመራሮች ጋር አዲስ በተባለው ሰላማዊ የፖለቲካ ትግል ላይ አስመልክቶ የውይይት መድረክ እየተካሄደ እንደሆነ ተገልጿል። በሌላ በኩል ሶስት በክልሉ የሚንቀሳቀሱ ፓርቲዎች በአራት የትግራይ ዞኖች ዳሰሳ ካካሄዱ በኋላ በሰጡት መግለጫ ህወሓት ትጥቅ እያስታጠቀ ነው በማለት ከሰዋል። በጉዳዩ ላይ ምላሽ የጠየቅናቸው በዶክተር ደብረጽዮን በሚመራው የህወሓት ስራ አስፈጻሚ ኮሚቴ ውስጥ አባል የሆኑት ዶክተር ፍስሐ ሀብተጽዮን እኛ ፓርቲንን ማስታጠቅም መመልመልም አንችልም፣ ትግላችንም ሰላማዊ ነው ብለዋል። ሙልጌታ ጽባ ቀጣይ ልኳል።
ለሁለት ከተከፈሉት የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ዛሬ መቀለ ከተማ ላይ ከፓርቲው ከፍተኛ አመራሮች ጋር ውይይት ማካሄድ ጀምሯል። እምቢ የማለት ዘመቻ የሚል ስያሜ በተሰጠው በዚህ ውይይት መክፈቻ ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል በአሁኑ ጊዜ ልዩ ትግልና መደጋገፍ እንደሚያስፈልግ መግባባት ላይ መደረሱን ተናግረዋል።
ዘሎ ሁነታት ምግምጋም ዘሎ ምዕባለታት ምምራይ
ያለንበትን ሁኔታ በመገምገምና ለውጦችን በማየት አዲስ አካሄድ ያለው የፖለቲካ ትግል ያስፈልጋል። የምናደርገውን ትግል በበለጠ ማጠናከር እንደሚገባን ስለወሰንን የደረስንበት ድምዳሜና ቀጣይ የሰላማዊ ፖለቲካዊ ትግል ስልቶች አስመልክቶ መግባባት ላይ ተደርሷል። ከሁሉ አስቀድሞ ከፓርቲው ከፍተኛ አመራሮች ጋር ለመወያየት ነው ይህ መድረክ የተጠራው።
አዲስ ብለው የጠሩት ሰላማዊ የትግል ስልት ምንነት ዶክተር ደብረጽዮን በግልጽ አላብራሩም። በጉዳዩ ማብራሪያ የጠየቅናቸው ምርጫ ቦርድ እውቅና ባልሰጠው የህወሓት ጉባኤ ላይ የስራ አስፈጻሚ ኮሚቴ አባል ሆነው የተመረጡት ዶክተር ፍስሐ ሀብተጽዮን አዲሱ ስልት ወደ ግጭት መግባት ማለት አይደለም፣ የነበረው ሰላማዊ የትግል መንገድ በበለጠ ማጠናከር ነው ሲሉ ለቪኦኤ ተናግረዋል።
ብርክ ቃልሲ ዝምጥን ሰላማዊ ሕጋዊ ፖለቲካዊ ቃልሲ ምካሄድ ማለት
አሁን ላለንበት የትግል ደረጃ የሚመጥን ሰላማዊና ሕጋዊ ፖለቲካዊ ትግል ማካሄድ ማለት ነው። የትግል አይነት ለውጥ ማለት አይደለም። ካሁን በፊት የነበረውን በተጠናከረ መንገድ መፈጸም ነው። አደረጃጀትን ማጠናከር፣ ህዝብን የማንቃት ስራዎች መጨመርና በትግራይ ጥቅሞች ላይ ትኩረት አድርገው የሚሰሩ አካላትም የድርሻቸውን እንዲወጡ ማድረግን ያካተተ ነው። አንዳንዶች ለማደናገር ብለው እንደሚገልጹት ወደ ግጭት ለመግባት ወይም እንደዛ አይነት ሐሳብ አለ እንደሚሉት ለማለት አይደለም።
ወደ አዲስ የሰላማዊ ትግል መግባት ያስፈለገው በትግራይ ህዝብና ጥቅሞች ላይ ከፍተኛና ግልጽ የሆነ ክህደት እየተፈጸመ በመሆኑ ለዚህ የሚመጥን ትግል ስለሚያስፈልግ ነው ሲሉም አስረድተዋል። በሌላ በኩል በክልሉ የሚንቀሳቀሱ ባይቶና፣ ውድብ ናጽነት ትግራይና አረና ፓርቲዎች በትግራይ ክልል አራት ዞኖች ያካሄዱት ዳሰሳ በተመለከተ ቅዳሜ ታህሳስ 5 ቀን 2017 ዓ.ም መግለጫ ሰጥተው ነበር። የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ በፖለቲካና በጸጥታ ኃይል አመራሮች የማዕድን ምዝበራ በከፍተኛ ደረጃ እየተፈጸመ ነው በማለት ወንጅለዋል። ህወሓት አዳዲስ ታጣቂዎች በመመልመልና ነባር ተዋጊዎች ለጦርነት እንዲዘጋጁ ቅስቀሳ ላይ ነው ሲሉ ከሰዋል።
ዕድቅ ክነምፀልኩምና ተዳለውልካ ዕድቅ ምዕታ መናእሴ ትሕቲ ሻምናይ ክፍሊ
ተጨማሪ ትጥቅ እናቀርባለን፣ ተዘጋጁ እየተባለ ነው። ከስምንተኛ ክፍል በታች ላሉ አዳጊዎች ትምህርት ቤቶች በመዝጋት የማይመለከታቸው የጦርነት አጀንዳ እንዲሁም ፖለቲካዊ ጉዳይ ውይይት አለ። ይህ አግበ በተባለው አካባቢ የተመለከትነው ነው። መቆም አለበት።
የትኛው የህወሓት ቡድን በጦርነት ቀስቃሽነት እንደወነጀሉ ተጠይቀው ጉባኤ ያካሄዱ የህወሓት አመራሮች በማለት ምላሽ ሰጥተዋል። ፓርቲዎቹ በክልሉ እየታዩ ያሉት ችግሮች ለመፍታት በሚል አካታች ጊዜያዊ አስተዳደር እንዳዲስ እንዲቋቋም ጠይቀዋል። ዶክተር ፍስሐ ሀብተጽዮን ፓርቲዎቹ ያነሱት ክሶች በተመለከተ ተጠይቀው እኛ ፓርቲነን ማስታጠቅም መመልመልም አንችልም የሚል ምላሽ ሰጥተዋል።
ትጥቅ መፍታትና መታጠቅ በፖለቲካ ፓርቲ አይሰራም። የመመከት ሂደቱ ላይ ሁላችንም ተሳትፈንበታል ይላሉ። የሁላችንም ከሆነ የጋራ የሆነ ሰራዊት አለን። ይህ ሰራዊት ዓላማ አለው። ይህ ዓላማ እስኪፈጸም ሊኖር ይገባዋል። በስምምነቱ መሰረት በክልሉ ያለ የጸጥታ ሁኔታ ባገናዘበ መልኩ ነው የሰራዊቱም የሌላውም ጉዳይ የሚታየው። የጸጥታ ኃይል ማጠናከር ይሁን ማስታጠቅ የሚባለው ጉዳይ ከሰራዊቱ ውጪ ሌላ ሊፈጽመው የሚችል የፖለቲካ ፓርቲ የለም። ይህን የሚፈጽም የፖለቲካ ፓርቲ ካለም መቆጣጠር ያለበት መንግስት ነኝ ወይም ጊዜያዊ አስተዳደር ነኝ የሚል በስልጣን ላይ ያለው አካል ኃላፊነት ነው።
እንደ የፖለቲካ ፓርቲ የራሳቸው አቋም ይዘው መታገል እንጂ በህወሓት ውስጥ ተፈጠረ ለሚሉት ክፍፍል አንዱን ቡድን ደግፈው ሌላውን መቃወም ጉዳያቸው ሊሆን አይገባም በማለትም ዶክተር ፍስሐ ተችተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለ።
ሙልጌታን ለቀደመው ዘገባ አመሰግናለሁ። አሁን የኢትዮጵያን ጉዳዮች ገታ አድርገን ወደ ሌሎች ሀገራት እናቀናለን። ወደ ሞዛምቢክ በመቀጠል እናቀናለን። በማህበራዊ ሚዲያ ላይ ሐሰተኛ መረጃ ማስፋፋቱን ተከትሎ በሞዛምቢክ የሚገኙ ጋዜጠኞች ሆን ተብለው ሆነ ባለማወቅ የሚጋሩ ሐሰተኛ መረጃዎችን ለመዋጋት ግንባር ቀደም ሆነዋል። አማሪሌስ ጉሌ በዚህ ዙሪያ ከማፑቶ ያደረሰንን ዘገባ ስመኝሽ የቆየ ታቀርብልናለች።
በሞዛምቢክ ዋና ከተማ ማፑቶ ውስጥ በሚገኘው ኤቪደንሲያስ የሚዲያ ተቋም ውስጥ ሬጂናልዶ ቻምቡሌና የስራ ባልደረቦቹ ሆን ተብለውና ባለማወቅ የሚሰራጩ ሐሰተኛ መረጃዎችን ለመዋጋት በትጋት እየሰሩ ነው። እሱና ባልደረባው ኔልሰን ሙካንዲዜ የህትመትና የዲጂታል ዜና ማሰራጫውን ከአራት ዓመት በፊት ያቋቋሙት ሌሎች ተቋማት እውነታውን የማጣራት ወይም ዘገባዎችን በመረጃ የመደገፍ ስራ ባለመስራታቸው ነው ይላሉ። ቻምቡሌ እንደሚለው የተከታያቸው ቁጥር በፍጥነት ነው ያደገው።
ኤቪደንሲያ ጋዜጣ በአጭር ጊዜ ውስጥ የበለጠ እይታና ታዋቂነትን ያገኘው ጋዜጠኝነትን የምናይበት መንገድ ነው። በአንድ ወቅት በማህበራዊ ሚዲያ ላይ የሚሰራጩ ዋና ዋና ዜናዎችን ትክክለኝነት የምናጣራበት ገጽ ነበረን።
በዚህ ዓመት ቻምቡሌ የሞዛምቢክ ዋና ተቃዋሚ ፓርቲ የሆነው ሬናሞ መሪ ኦሱፎ ሞማዴ በፕሬዝዳንታዊ ዘመቻ ወቅት ለምን ለሳምንታት በህዝብ እንዳልታዩ የሚጠይቅ ዘገባ አውጥቶ ነበር። ኤቪደንሲያስ በእጩ ተመራጩ የፌስቡክ ገጽ ላይ ሞማዴ ለስራ ወደ ውጭ ሀገር መሄዳቸውን ለማሳየት የወጣ ፎቶ መመርመር ጀመረ።
ከአንዳንድ የምናውቃቸው የምስል ማረጋገጫዎች ጋር ግንኙነት ነበረን። ምስሉን ወስደን በመተግበሪያው ውስጥ እናስገባው። ተመሳሳይ ፎቶ በአውሮፓውያኑ 2019 እዚያው ገጽ ላይ ተለጥፎ እንደነበር አወቅን። ለህዝቡ የተሳሳተ መረጃ ሊሰጥ የሚችል ትርክት መለወጥ ቻል።
ሐሰተኛ መረጃ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ሚሳ ተብሎ በሚጠራው የደቡብ አፍሪካ ሚዲያ ተቋም ውስጥ የሚሰራው ሞዛምቢካዊ ጋዜጠኛ አርማንዶ ናንቱምቦ የዜና ማሰራጫዎች ቴክኖሎጂ ላይ መዋለ ንዋይ ሊያፈሱና ጋዜጠኞች እንዴት ሐሰተኛ መረጃን መዋጋት እንደሚችሉ ሊያሰለጥኗቸው ይገባል ይላል።
በቴክኖሎጂ ምክንያት የተሻለ መረጃ የማግኘት እድል አለን። ለምሳሌ በአስተዳደር ጉዳዮች ላይ የበለጠ መሳተፍ ይችላል። ይሄ ከ30 ዓመት በፊት አይቻልም ነበር። ነገር ግን ከነዚህ ጥቅሞች ጎን ለጎን ጉዳቶችም አሉት። ከጉዳቶቹ አንዱ የተሳሳተ መረጃ ስርጭት ነው።
የደቡብ አፍሪካ ሚዲያ ተቋሙ ሀቅን የማጣራትና ጋዜጠኞችን የማሰልጠን አገልግሎት እንደሚሰጥ ናንቱምቦ ይናገራል።
ይህን ለማድረግ የሚረዱን የዲጂታል መሳሪያዎች አሉ። ሚሳ ሞዛምቢክ ውስጥ የጋዜጠኝነት ተማሪዎችና የሲቪል ማህበረሰቡ እነዚህን መድረኮች እንዴት መጠቀም እንደሚችሉ ስልጠና ይሰጣል።
ህብረተሰቡ መረጃን ለማግኘት በብዛት ማህበራዊ ሚዲያን እየተጠቀመ ባለበት ወቅት እንደ ኤቪደንስ እና ሚሳ ሞዛምቢክ ያሉ ተቋማት የሰሯቸው ስራዎች ትክክለኛና ላንድ ወገን ያላመዘነ መረጃ ለህብረተሰቡ በማድረስ ትልቅ ሚና እንደሚኖራቸው የሚዲያ ተሟጋቾች ይገልጻሉ። በአማሪሊያስ ጉሌ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የአማርኛ ስርጭት የረቡዕ ምሽት ስርጭት ይቀጥላል። የመጀመሪያው ምዕራፋችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። ሁለተኛው ምዕራፍ የመጀመሪያ ዘገባችን የጫት ገበያ የተደከመበትን የምስራቅ ኢትዮጵያን ጉዳይ ይተነትናል። የምስራቅ ኢትዮጵያ የጫት አምራቾች የጫት ዋጋ በመውረዱ ለችግር ተዳርገናል ሲሉ አማርረዋል። የአካባቢው ጫት ላኪዎች በበኩላቸው የኢትዮጵያ የጫት ምርት ትልቁ መዳረሻ የነበረው የሶማሊያ ገበያ በኬንያ ነጋዴዎች በመያዙ የጫት ዋጋ መውረዱንና ሁኔታው ሁሉንም የዘርፉን ተዋናዮች እየጎዳ መሆኑን ለአሜሪካ ድምፅ ተናግረዋል። መንግስት ለጉዳዩ ትኩረት እንዲሰጥም አርሶ አደሮችና ነጋዴዎች ጥሪ አቅርበዋል። ስለ ጉዳዩ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ያስደምጠናል።
በኦሮሚያ ክልል የምስራቅ ሐረርጌ ዞን የሐሮማያ ወረዳ ነዋሪ የሆነው አብዲ ሰላም ዑመር ኑሯቸውን በጫት ምርት ላይ ከመሰረቱ አርሶ አደሮች አንዱ ነው። አብዲ ሰላም ለአሜሪካ ድምፅ በሰጠው ቃለ መጠይቅ ቀደም ሲል ከጫት ምርት ያገኘው የነበረው ገቢ በመቀነሱ እሱና ቤተሰቦቹ ችግር ላይ መውደቃቸውን ይናገራል።
ምን ብዬ ልንገር? አሁን ጫት ወስደን እዛ አሁን ድሬዳዋ ስንወስድ ጫቱን ስንሸጥ ያ የምንሸጠው እኛ ብር የምናገኘው ለትራንስፖርት እንኳን አይሆንም፣ አይበቃንም የመጣንበት የመመለሻ እንኳን የምናጣበት ጊዜ አለ። ገዢ የለም። እኛ አንዳንዴ ለራሳችንን ወስደን እዛ በቃ የሚያድር ጊዜ አለ። ያው ጫት ሻጮች ደላላ አሉ፣ እነሱ ጋር ስንወስድ እነሱም ደግሞ ገዢ ስለአጡ እዛው አድሮ ለፍየል ምናምን ስትሉ አለ ጊዜ፣ እንደዛ አይነት ጊዜ ነው ያለው እና በጣም ችግር ውስጥ ገብተናል እኛ።
በዛው በምስራቅ ሐረርጌ ዞን የደደር አካባቢ ነዋሪ መሆኑን የተናገረው ለደህንነቱ በመስጋት ስሜ እንዳይገለጽ ያለ አንድ አርሶ አደርም ባለፉት ሁለት ዓመታት የጫት ዋጋ በእጅጉ መውረዱን ጠቅሷል። ቀደም ሲል ከጫት ማሳው ከአንድ የምርት ወቅት እስከ 50 ሺህ ብር ያገኝበት ከነበረው የጫት ማሳ አሁን የሚያገኘው ከ20 ሺህ ብር እንደማይበልጥ ይገልጻል። በተጨማሪም ከማሳ ሰብስቦ ገበያ እስኪደርስ በሚያልፍባቸው የከተማ ኬላዎች ብዙ ገንዘብ እንደሚጠየቅ፣ በመንግስት የተጣለባቸው ከአቅም በላይ የሆነ ግብርም እንዳስመረረው ይናገራል።
ሽጣ ለልጆቿ ዛሬ ንበዶትን ገዝታ የምትገባ እናት አለች። ያን እንኳን ቀረት ከፍላ ነው ከተማ የምታስገባው። ስለዚህ በጣም ከባድ ነው ኑሮ፣ በጣም እየከበደ ነው። ከአንደኛ ክፍል ጀምሮ እስከ 10 እየተማሩ ያሉት ትቶ ወደ ቤት እየገቡም አሉ።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ የጫት ነጋዴዎች በበኩላቸው ባለፉት ሁለት ዓመታት የኢትዮጵያ የጫት ዋጋ መዳከሙን አመልክተዋል። ሄሬሪ ትሬዲንግ የተሰኘ ላኪ ድርጅትን በስራ አስኪያጅነት የሚመሩት አቶ አብዲ ኢሳ ድርጅታቸው ከድሬዳዋ ወደ ሶማሊያ፣ ሞቃዲሾ፣ ፑንትላንድ፣ ሶማሊላንድ እና ወደ ጅቡቲ ጫት ሲልክ እንደነበረ አውስተዋል። የኢትዮጵያ 70 ከመቶ የሚሆነው የጫት ምርት መዳረሻ የሶማሊያ ገበያ እንደሆነ የገለጹት አቶ አብዲ፣ ሆኖም ኢትዮጵያ ከሁለት ዓመት በፊት ከዚህ ገበያ በመውጣቷ የጫት ንግዷ መጎዳቱን ለአሜሪካ ድምፅ ተናግረዋል።
አዲሱ የሶማሊያው ፕሬዚዳንት ከኬንያው ፕሬዚዳንት ጋር ተባብረው አዲሱን የኬንያን ጫት መቀበል ሲጀምሩ እኛ እዛ ውስጥ ሰርቫይቭል ማድረግ በማንችልበት እንትን ውስጥ አስገብተውን በግድ እንድናቆም አስገድደው አስቆሙ ጫት ነው።
የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ የሆኑት አቶ ያሲን መሐመድ ደግሞ ድርጅታቸው ከምስራቅና ከምዕራብ ሐረርጌ አካባቢዎች ጫት እየሰበሰበ ወደ ሶማሊያና ወደ ጅቡቲ ሲልክ እንደነበረ ጠቅሰዋል። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ድርጅታቸው ሥራ ማቆሙን ተናግረዋል። ችግሩ የተከሰተውም የኢትዮጵያ መንግሥት በዘርፉ ተገቢ ጥናት ሳያደርግና ሳያማክር የጫት መላኪያ ዋጋን በእጥፍ በመጨመሩ ነው ብለዋል።
በብሔራዊ ባንክና በንግድ ሚኒስቴር የተቀመጠው ለአንድ ኪሎ ኤክስፖርት ስታደርግ የሚከፈለው $5 ነበር። እሱ ከፍ ተደርጎ ወደ $10 በመምጣቱ ምክንያት የኬንያው ጫት ደግሞ አቅራቢዎች ከዛ ባነሰ ዋጋ ማቅረብ በመቻላቸው የኬንያ ከተከፈተ በኋላ ዋጋ ከፍ መደረጉ በጣም ጎርቶታል።
በቀን 3000 ኪሎ ግራም በአመት ከ1.1 ሚሊዮን ኪሎ ግራም በላይ ጫት በመኪናና በአውሮፕላን የላከን ለድርጅታችንና ለሀገራችን ከፍተኛ ገቢ እናመጣ ነበር ያሉት አቶ ያሲን በሶማሊያ ገበያ በቆየንባቸው 2 አመታት ውስጥ 15 ሚሊዮን ዶላር ገቢ አስገኝተናል ሲሉ ተናግረዋል። አሁን ግን ችግር ላይ መውደቃቸውን ገልጸዋል።
ከፍተኛ ተጽዕኖ ነው እኛ ላይ ተደረገው ቢገኝም የነበረንም ማርኬት ስዊች ነበር። አንድ ኤክስፖርት ስራው ላይ ከባንክ ብድር የተሰጠበት ያገኘንበት ሁኔታ ነበር። ቻቱ በመቋረጡ ምክንያት ድርጅቱ ስራ ቆሞ የባንክ ብድሩን መመለስ የማይችልበት ሁኔታ ላይ ነው የሚገኘው።
የዛሬ 2 አመት ገደማ ከጫት የውጭ ንግድ ኢትዮጵያ በአጠቃላይ በአመት 475 ሚሊዮን ዶላር አመታዊ ገቢ ታገኝ ነበር ያሉት የሄሪሪ ትሬዲንግ ስራ አስኪያጅ አቶ አብዲ ኢሳ ደግሞ የሳቸው ድርጅት ብቻ በየቀኑ እስከ 28000 ኪሎ ግራም በአመት እስከ 10.2 ሚሊዮን ኪሎ ግራም የሚደርስ ጫት ወደ ሞቃዲሾ ሲልክ እንደነበር ይገልጻሉ። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ጫት ወደዚያ ሲልኩ የነበሩ 5 ድርጅቶች ስራቸውን እንዳቆሙ ተናግረዋል።
ከዋናው ከግራስሩት አምራቹ ገበሬ ጀምሮ እስከ ሞቃዲሾ የመጨረሻ ኮንሱመር ድረስ የሚደርሰው እንትን ገበሬው አለ። ገበሬው አሁን የሚገዛውም የለም ገበያውም የለ። እንደገና ደግሞ ከዛ ውጭ ነው መኪና በመኪና ይዘው የሚመጡ ነጋዴዎች አሉ። እነሱም ገበያ እነሱም አሁን ስራ የላቸውም። ሶስተኛ እኛ በስራችን ጫት የሚሰሩ ሰራተኞች ነበሩ፣ ከ200 በላይ የሚሆን በእኛ ብቻ። ያ ሁሉ ሰው ያለ ስራ ነው የሆነው። ኢቨን የከተማው እንቅስቃሴ ሌሊቱን እኛ ድሬዳዋ ከተማ ላይ ከድሬዳዋ ከተማ ነው የሚላከው እና ሌሊቱን አብርታ ነበር የምታድረው ከተማ በሙሉ። እኛ ያን ጫትን በምንሰራበት ጊዜ በቃ ሌሊት ነው የምንሰራው፣ ከተማ አብርታ ነበር የምታድረው። አሁን ግን መብራት ጠፍቶ በጨለማ ነው የምታድረው።
የምስራቅ ሀረርጌው አርሶ አደር አብዲ ሰላም ዑመርም እንደዚሁ በአሁኑ ወቅት የጫት ዋጋ በመቀነሱ ቤተሰቦቻችንን ማስተዳደርም አቅቶናል በማለት ይገልጻል።
አሁን 2 አመት ነው እንደዚህ ከሆነ 2 አመት ነው። አሁን ለምሳሌ እኔ አሁን 7 ልጆች አሉኝ። አሁን ልጆቼ ያው የትምህርት ደረጃቸው ደግሞ አንደኛ ደረጃ ትምህርት ቤት የሚማሩም አሉ፣ ሁለተኛ ደረጃ ትምህርት ቤት የሚማሩም አሉ። አሁን አንዷ ልጄ በዚህ ምክንያት ያው ወንድሞችን አስተምራለሁ ብላ ከቤት ወጣ፣ አሁን የሰው ቤት ቁጭ ብላለች እሷ በሰራተኝነት ማለት ነው። ልጅ አሁን አንዱ ትምህርት አቁሟል። መጀመሪያ በዚህ ነው አሁን ዩኒፎርም መግዣ፣ ደብተር መግዣ ብዙ ነገር ነው ያለው እና የተባሪን ጉዳይ ታውቀዋለህ እና ብዙ ነገር ስለሚያስፈልግ ያው ይሄ ሁሉ ከብዶን አሁን ኑሮ በጣም መሮናል እና ጫታችንን ወድቋል። ያው እኛም ደግሞ ችግር ውስጥ ገብተናል። አሁን ደግሞ የምናደርገው ነገር የለም፣ ፈጣሪ ብቻ እየለመንም ነው።
እየገጠመን ያለውን ችግር ለመንግስት ኃላፊዎች በተደጋጋሚ አመልክተናል የሚሉት አርሶ አደሮቹ ሆኖም እስካሁን መፍትሄ እንዳላገኙ ገልጸዋል። የሶማሊያ ገበያ ክፍት በነበረ ጊዜ የጫት ምርትን ከምስራቅና ከምዕራብ ሐረርጌ አካባቢዎች ብቻ ሳይሆን ከደቡብ ክልሎች ጭምር እንሰበስብ ነበር የሚሉት የቢፍቱ በሃ የንግድ አክሲዮን ማህበር ስራ አስኪያጅ አቶ ያሲን መሐመድ መንግስት ያን ሰፊ ገበያ መልሶ ለማስከፈት የመላኪያ ዋጋውን ያስተካክል ብለዋል።
በየወሩ የሚቀያየር ለመሲዝናል ነው የጫት ስራ ልክ እንደ ቡና እንደ ሰሊጥ እንደ ምናምን በየጊዜው ማርኬት ላይ ኢንተርናሽናል ማርኬት ታይቶ ዋጋ እንደሚለዋወጠው ሁላ ዋጋው መቀየር አለበት። ፊክስ ተደርጎ ዝም ብሎ የሚቀመጥ ነገር መሆን የለበትም። ለዘላለም ተብሎ ቁጭ ቢደረግ አይደለም። ይሄ $5 የነበረው ዋጋ ከ30 አመት በላይ ነበረ ሳይቀየር። ከዛ መንግስት ለውጥ ሊያደርግበት ፈለገ፣ አነስተው። እሱ ደግሞ መቀየር አለበት ተረሳ አይደለ? ያ ነገር ኤክስፖርቱ ቀንሶ ሲገኝ ምንድን ነው ተብሎ ተጠንቶ መልሶ መመለስ ያስፈልጋል። ማርኬቶች ላይ እነዚህ ሶማሌላንድ ላይ ያሉት፣ ጅቡቲ ላይ ያሉት የዲፕሎማሲ ስራ ይፈልጋሉ። ከማርኬት ውጭ ማለት የዲፕሎማሲ ስራውን ከዚህ በፊት ከነበረው የበለጠ ሊሰራበት ይገባል የሚል ሀሳብ አለኝ።
አቶ አብዲ ኢሳም እንደዚሁ የኢትዮጵያ ጫት ንግድ መዳረሻዎች ከሆኑት ሀገራት ጋር ዲፕሎማሲያዊ ውይይት በማድረግና ለላኪዎችም ማበረታቻዎችን በመስጠት የቀድሞው የጫት ገበያ መመለስ አለበት ሲሉ ይመክራሉ።
አንደኛ ይሄ ዶላር የሚባለውን ነገር ወደ ታች ዝቅ ማድረግ፣ ዶሜስቲክ ታክሶች እነዚህ ለኬላ ቀረጦች ምናምን የሚባሉትን ማስቆም፣ ሶስተኛ ለእኛ ቆንጆ ዲፕሎማቲክ እንትን እዛ ሴትልመንት ፈጥሮ ከሞቃዲሾዎቹ ጋር ፈጥሮ የእኛ ጫት እዛ የሚገባበትን በቃ ስሙ የሆነ መንገድ ለእኛ ፈጥሮ ከዛ በኋላ ሁለተኛችን ከቆመን በኋላ ነው ለሀገራችን መሆን የሚጠቅመው።
ስለዚህ ጉዳይ ከንግድና ቀጣናዊ ትስስር ሚኒስቴር መስሪያ ቤት ኃላፊዎች ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ሚኒስትሩ ዶክተር ካሳሁን ጎፌ በቅርቡ በእንደራሴዎች ምክር ቤት ቀርበው ባሰሙት ንግግር የኢትዮጵያ የጫት ንግድ ፈተናዎች እየገጠሙት እንዳሉ ገልጸዋል። የዚህ መንስኤው በክልሎች የተጣለው የጫት
በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። ቀጣዩ ዘገባ ደግሞ ወደ ምስራቅ ኢትዮጵያ ይወስደናል። በቅርቡ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ቅርስ መዝገብ ውስጥ የሰፈረው ሄሪሴ የተሰኘው በኢትዮጵያ ጅቡቲና ሶማሊያ የሚገኙ የሶማሌ ኢሳ ማህበረሰብ የፍትህ ስርዓት ሌሎች የተደበቁ ኢትዮጵያዊ ባህሎችም እውቅና እንዲያገኙ የሚያነሳሳ መሆኑ ተገልጿል። ለባህላዊ ስርዓቱ ከፓራጓይ የተሰጠውን እውቅና የተቀበሉት የልዑካን ቡድኖች ምስክር ወረቀቱን ሬዲዮ ላይ ለኢሳ ጎሳ ኡጋዛ ወይም መሪ አስረክበዋል። አዲስ ቸኮል ተጨማሪ አለው።
ድሬዳዋ የኢሳ ጎሳዎች ኡጋዝ ወይም መሪ መቀመጫ ናት። ሄሪሴ የተሰኘው ባህላዊ የፍትህ ስርዓቱ እንዲመዘገብ የሰሩትና እውቅናውን ከፓራጓይ የተቀበሉት የልዑካን ቡድን አባላት ሰኞ ታህሳስ 7 ቀን 2017 ዓ.ም ድሬዳዋ ከተማ በሚገኘው የኢሳ ጎሳ ኡጋዝ ሙስጠፌ ማንበድ መኖሪያ ቤት ተገኝተው ምስክር ወረቀቱን አስረክበዋል። ሄሪሴ በ16ኛው ክፍለ ዘመን በአሁኑ ሲቲ ዞን ሲቲ ተራራ ላይ የኢሳ ጎሳ አገር ሽማግሌዎች ያረቀቁት የፍትህና አስተዳደር ስርዓት መመሪያ እንደሆነ በባህልና ቱሪዝም ቢሮ ከፍተኛ ባለሙያው አቶ ገበዩ ወጋዩ ይገልጻሉ። ህጉ 6 ክፍሎች፣ 160 አንቀጾች፣ 336 ንዑስ አንቀጾች እንዲሁም 444 መመሪያዎች በውስጡ የያዘ ነው። በኢትዮጵያ በጅቡቲና ሶማሊያ የሚገኙ የኢሳ ጎሳዎች የሚተዳደሩበት ባህላዊ ህግ በዩኔስኮ የማይዳሰስ ቅርስ ውስጥ እንዲሰፍር ለማድረግ 5 ዓመታት መፍጀቱን የሄሪሴ ሄሪቴጅ አስተባባሪዋ አያናሊ ተናግረዋል። ሂደቱ የተደበቁ የኢትዮጵያ ባህሎች እውቅና እንዲያገኙ የሚያነሳሳ መሆኑንም ይናገራሉ።
የዛሬ 5 ዓመት ስራውን ስንጀምር ብዙ ስራዎችን በመስራት ዶክመንቶችን በማዘጋጀት ቪዲዮዎችን በማዘጋጀት ይህንን ታሪክ ወይም ይህን ኮንስቲቱሽን አርቲን ኮንስቲቱሽን ነው ያልተጻፈ ህገ መንግስት የሚጠቀመው ህብረተሰብ ባለበት ቦታ ሁሉ ሶስቱን ሀገራት በመሄድ በመዞር ታሪኩን እያጠናን ነበረ። ብዙ አባቶችን በማወያየት ታሪክ የጻፉትን በማወያየት በመጨረሻም አልሐምዱሊላህ ተሳክቶልናል። ሶማሌ ህብረተሰብ ብቻ ሳይሆን ለማንኛውም ኢትዮጵያዊ ህብረተሰብ የማስተላልፈው መልእክት ነው። አገራችን ኢትዮጵያ ብዙ የተደበቁ ታሪኮች አላት። ብዙ ያልተነገረላቸው ያልተጻፉ ታሪኮች አላት። ሁሉም ሰው የራሱን ህግና የራሱን ባህል በማስተዋወቅ በዓለም አቀፍ ደረጃ እንዲያስመዘግቡ ማድረግ ይህንንም ለሀገራችን ትልቅ ጥቅም አለው።
የልዑካን ቡድኑ ለእውቅናው ምልክት የሆነውን የምስክር ወረቀት ለማስረከብ ድሬዳዋ ሲደርሱ የከተማዋ ከንቲባ ከድር ጀዋርና ካቢኔዎቻቸው በተገኙበት አቀባበል ተደርጎላቸዋል። ከንቲባው በኡጋዙ መኖሪያ ቤት ተገኝተው ባደረጉት ንግግርም ሄሪሴ በህዝቦች መካከል መግባባት ለመፍጠር አስተዋጽኦ እንደሚያደርግ ተናግረዋል።
አሁን ያገኛችሁትን ቅርስ ደግሞ ለትውልድ እንዲሸጋገር ቅርጽነቱን ጠብቆ እንድታስቀጥሉት አደራ ጭምር እያልኩኝ ኢትዮጵያ የጀመረችውን ብሔራዊ ምክክር እንቅስቃሴ ስኬት እንደ ሀገር ቅርጽነቱን ልንጠቀምበት እንደሚገባ መልእክቴን እያስተላለፍኩም በድጋሜ ሀገራችንም የጅቡቲና የሶማሊያ ህዝቦች በድጋሜ በማህበረሰባችን ላቅ ያለ ምስጋናን እያቀረብ አሁኑም ሀምበሊዮ ሀምበሊዮ ሀምበሊዮ።
በሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኡስማን ከሄሪሴ ሄሪቴጅ አስተባባሪ አያና አሊ ጋር በመሆን የምስክር ወረቀቱን ለኢሳ ጎሳ መሪ ባስረከቡበት ወቅት እውቅናውን ለማስገኘት የብዙ ሰዎች ጥረት የታከለበት መሆኑን ተናግረዋል።
ሲቪክ ሶሳይቲዎች በተለይ የሲቲ ሄሪቴጅ ፋውንዴሽን ትልቁን አስተዋጽኦ አድርጓል፣ በወጣቶች የሚመራ። ከዛ ውጪ የድሬዳዋ አስተዳደርም የሶማሌ ክልልም እንዲሁም ደግሞ ጅቡቲ እና የሶማሊያም መንግስትም ይሄ ሄር ተገቢውን እውቅና እንዲያገኝ አስተዋጽኦ ያደረጉ አካላቶች ናቸው።
የጎሳው መሪ ሙስጠፌ ማህመድም በእውቅናው መደሰታቸውን ተናግረዋል።
ዛሬ ለመላው የሶማሌ ህዝብና ለአፍሪካ ቀንድ ማህበረሰብ ታላቅ ድል አስመዝግበናል። እንኳን ደስ ያለን እላለሁ። በዩኔስኮ እውቅና ያለው የኢሳ ማህበረሰብ ባህላዊ መተዳደሪያ የሆነው ሄር ኢሴ ከ600 ዓመታት በፊት በአባቶቻችን ተዘጋጅቶ የጸደቀ ሲሆን ዛሬም የምንከተለው አንድነታችንን የሚጠብቅ ጎረቤቶቻችንን የሚያከብር ባህላዊ ህግ ነው። ራሱን የሚያስተዳድር የማህበረሰብ ህግ በመተግበር በዩኔስኮ ተመዝግቦ ጥበቃና እንክብካቤ እንዲያገኝና ለትውልድ የምንተወው ትሩፋት እንዲሆን የተሳተፉትን ሁሉ አመሰግናለሁ።
ድሬዳዋ ቦረም በተባለው አካባቢ በሚገኘው የኡጋዙ መኖሪያ ቤት በሺዎች የሚቆጠሩ የከተማው ነዋሪዎች የተገኙ ሲሆን ሄሪሴ በዩኔስኮ የማይዳሰስ ቅርስ ሆነው በመመዝገቡ ደስተኛ መሆናቸውን ገልጸዋል።
ስሜ ራማ አብዱርዛቅ እባላለሁ። ስሜ ልሰንዱ አሊ ሙሳ ነው። በጣም ደስ ብሎናል። ደስታችን መገለጽ አንችልም እና እንኳን ደስ አላችሁ እንላለን። ሁሉም ሶማሌዎች በሙሉ ሶማሌ ጅቡቲና እንኳን ደስ አላችሁ በማለት እንትምዳለን።
በጣም ደስ ብሎኛል። የሂር ኢሴ ባህላዊ ያስተዳደርና ፍትህ ስርዓት እውቅና በማግኘቱ ደስ ብሎኛል።
የሉካ ቡርኖ ትላንትና በሶማሌ ክልል ዋና ከተማ ጅጅጋ ተገኝተው የምስክር ወረቀቱን ቅጂ ለርዕሰ መስተዳድሩ ሙስጠፌ ማህመድ አስረክበዋል። ወደ ጅቡቲና አርጌሳን በመምራት ተመሳሳይ ዝግጅት እንደሚኖራቸው ከአስተባባሪዎች ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዝግጅታችን ሴቶችና ቤተሰብ ነው። ምንም እንኳን አሃዞች የሚያሳዩት ኢትዮጵያ ከሌሎች የአፍሪካ ሀገራት የላቀ ሴት ህዝብ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ የሚኒስትር ቦታዎችና የፍትህ አካላት ውስጥ ተወካዮች አባላት ቢኖሯትም፣ ነገር ግን በፖለቲካውም ሆነ በተለያዩ ማህበረሰብ ዘርፎች ላይ የሚሳተፉ ሴቶች በቂና አጥጋቢ የሆነ የውሳኔ አቅም እንዲኖራቸው የሚያደርግ ምህዳር እንደሌለ በሴቶች ዙሪያ የሚሰሩ ተቋማት ይናገራሉ። ኤደን ገረመው በትምራን የሲቪክ ማህበር የመርሃ ግብር አስተባባሪ የሆነችውን ወጣት ቤተልሔም አለምንንና የኢዌብ ሴት አመራሮች ማህበር አጋር መስራች እንዲሁም ዳይሬክተር የሆኑትን ወይዘሮ ናሁሰናይ ግርማን አነጋግራ ያሰናዳችው ዘገባ በመቀጠል ይቀርባል።
ባለፉት 6 ዓመታት በፖለቲካውም ሆነ በተለያዩ ማህበራዊ ዘርፎች ላይ ንቁ የሆነ የሴቶች ተሳትፎ መታየቱን በሴቶች ዙሪያ የሚሰሩ ተቋማት ይናገራሉ። ይሁን እንጂ ኢትዮጵያውያን ሴቶች በየደረሱባቸው የሥራ አርከኖች በተለይም በፖለቲካው ዘርፍ ያላቸው ተሳትፎ የውክልና እንጂ የውሳኔ ሰጭነት አለመሆኑንም በተደጋጋሚ እንደ ወቀሳ ሲነሳ ይሰማል። በትምራን እንስታዊ የሲቪክ ተቋም ከፍተኛ የመርሃ ግብር አስተባባሪ ቤተልሔም ዓለም ያለፉት ዓመታት በሴቶች ፖለቲካዊ ተሳትፎ ላይ መዋዠቅ የታየበት ነው ትላለች።
በ2018 ፕራይም ሚኒስተር አብይ ከመጣ በኋላ ብዙ ለውጦችን አይተናል። ኦፍኮርስ ለምሳሌ የሴቶችና የወንዶችን ሬሾ ስናይ እስከ 50-50% እስኪሆን ድረስ ካቢኔት ወይም በሚኒስትሪ ደረጃ ላይ አይተናል። ከዛም በተጨማሪ ደግሞ ይሄ በፌዴራል ሱፕሪም ኮርትም ፕሬዚዳንቷም ሴት ነበረች፣ ምርጫ ቦርድም ቼርወመን ሴት ነበረች። ከዛ ግን እነዚህ ቁጥሮች ቶሎ የመዋዠቅ ባህሪ ያላቸው አሁን ለምሳሌ 2021 ላይ ደግሞ ስንመጣ የሴቶች ውክልና ወደ 36.3% ወዲያው ወረደ። እዚህ የምንረዳው ምንድነው? ቁጥሩ በጣም ይዋዥቃል ያለምንም ማስረጃ። ይህንም ያመላክተው ምንድነው? የፆታ እኩልነት በኢትዮጵያ ውስጥ እንደ ፕራዮሪቲ እንደማይታይ ማለትም መረጋጋት ሲኖር ወይንም አመቺ ሁኔታ ሲፈጠር ብቻ ስለ ፆታ እኩልነት እንደምናስብ እንጂ እንደ ዋና ጉዳይ እንደ ዋና አጀንዳ እንደማናየው በእኛ ተቋም ይሄንን አይተናል ማለት ነው። ከዛም ባሻገር ደግሞ እኛ በትምራን ውስጥ የሰራ ነው ጥናት አለ፣ ሲቹዌሽናል አሰስመንት አለ። የሴቶች ውክልና በተለያዩ ፖለቲካዊ ምህዳሮች ምን ይመስላል የሚለውን በሰራነው አሰስመንት መሰረት ብዙ አመቺ የሆኑ የህግ ማዕቀፎች አሉ። ለምሳሌ ከኮንስቲትዩሽኑ መጀመር እንጂ ህገ መንግስቱ የተለያዩ ዓለም አቀፍ ህጎችን ኢንዶርስ አድርጎ እየሰራ ይገኛል። አክቹሊ ግን ሚኒንግ ወይንም ውሳኔ ሰጪ ቦታ ላይ ቢሆኑም የሚገኙት ውሳኔ ይሰጣሉ የሚለው ስጋት አለብን።
ቤተልሔም ዓለም ለሴት አመራሮች የውሳኔ ሰጭነት እድል ላለመዳበሩ የተቋሞች መዋቅር፣ ባህልና ልማድ እንዲሁም በፖለቲካ ውስጥ የኮታ አደረጃጀት በአግባቡ ጥቅም ላይ አለመዋሉ በምክንያትነት ከምታነሳቸው ጉዳዮች መካከል ናቸው።
ሴቶች የተሰጣቸው ኃላፊነት አለ። ያው ልጅ ከማሳደግ ጋር ከኩሽና ጋር የተያያዙ ነገሮች ናቸው እየተሰጣቸው ያሉ ኃላፊነት። ይሄ ደግሞ ሴቶችን ስለ ፖለቲካ ሲነሳ አይመለከተኝም፣ እኔ የሚመለከተኝም ይሄ ነው ብሎ ከልጅነት ጀምሮ ማይንዳቸውን አስተሳሰባቸውን ያግዳል ማለት ነው። ከዛ በመቀጠል ደግሞ የፖለቲካና የተቋማት ፋክተር እዚህ ላይ ደግሞ ስንመጣ ምንድን ነው ጀንደር ሴንስቲቭ የሆኑ ፕራክቲሶች አለመኖራቸው። ሴቶችን ለማብቃት በየተቋማቶቹ የጀንደር ኦፊስ ጥሩ የሆነ በጀት አሎኬሽን አይሰጣቸውም። ሴቶችን የሚያበቁበት እዛው በተቋማቶቻቸው ያሉትን ሴቶች ሜንተር የሚያደርጉበት የሚያሰለጥኑበት ኢኮኖሚካል ሰፖርት የሚሰጡበት ፕላትፎርሙ የለም። ለምን? ጀንደር ሪስፖንሲቭ በጀቲንግ ብዙም ስለሌለ ማለት ነው። ስለዚህ እንደዚህ ባለበት ሁኔታ ላይ በተቋማቶች ውስጥ ያሉት ሴቶች መብቃት አይችሉም።
በተመሳሳይ ከተመሰረተ 14 ዓመታት ያለፉትና ከ430 በላይ ሴት አባላቶች ያሉት የአሶሲሽን ኦፍ ዊሜን ኢን ቦልድነስ ኤውብ የላቁ ሴቶች ማህበር አጋር መስራችና ዲሬክተር ወይዘሮ ናሁሰናይ ግርማ ከፖለቲካ ውጪ በተለያዩ ማህበራዊ ጉዳዮች ላይ የተሰማሩና በግላቸው ለውጥ ለማምጣት እየጣሩ ያሉ ሴቶች እየተበራከቱ መምጣታቸውን ያደነቁ ሲሆን፣ ነገር ግን ሴቶችን በማብቃቱ ረገድ ስኬታማ መሆን የሚቻለው በስጦታ ሳይሆን ሴቷ በራሷ ተነሳሽነት እንዲኖራት በማድረግ ነው ይላሉ።
በጠቅላላ ሴቶች ላይ ምንድን ናቸው ክፍተቶች የሚባሉ ካለ፣ አንደኛው በጣም ትልቁ ሴት ላይ ብዙ ጫና አለ። ይሄ ሁላችን ማለም ላይ እንዲሆን እንደምንነጋገረው ነው። ትልቅ ጫና አለ። ብዙ ድጋፍ የላትም። በፖሊሲ አንጻር ብዙ ድጋፍ የላትም። ኩባንያዎች አንጻር በምትሰራበትም የለ ቤትም ብዙ ድጋፍ የላትም። በዛ ላይ ደግሞ ሀገራችን በጣም ተጽዕኖ አለ። የህብረተሰብ አኗኗሩ ሁሉ ለቅሶ መሄድ አለብሽ፣ ሁሉ ድር መሄድ አለብ መአት ነገሮች አሉ። እሱን ካላደረግሽ ደግሞ ለብቻሽ ትሆኛለሽ የሚል ሀሳብ አለ። ስለዚህ በጣም ብዙ ነገሮች ስላለ በቀላሉ ያደክማል። ያ ነገር የተሻሻለ ነገር የለም። በፖሊሲም ደረጃ ሊሆን የተሻሻለ ነገር የለም። ሴቶች ከትምህርት ቤት ይወጣሉ፣ ስራ ይገባሉ። የሚቀጥለው ልጆች መውለድ ነው። አግብቶ ልጆች መውለድ ነው። ይሄ የተፈጥሮ ሂደት ነው እና ልጆች ይወልዳሉ። ግን እንደኛ ልጆችን የሚጠብቅላቸው ወይ የጥሩ ተቋም ከሌለ ፈረንጆች ሀገር እንዳለው ዴኬር ወይም የቀን የሚውሉበት አይነት ነገር በክፍያውም እየተመጣጠነ እንደሱ አይነት ነገር ከሌለ ድረስ ያው ወይ ቤት መቀመጥ አለባት ወይ ደግሞ ልጆቿን የሆነ ቦታ ሰጥታ እንደው አለባት። በቃ ምንም አንድ ቦታ ልትኖርም አትችል ልትቆምም አትችል ማለት ነው። እና እንደዚህ አይነት ክፍተቶች በፊትም ያለ ነው፣ አሁንም ያለ ነው። ስለዚህ አንደኛው ትልቁ የመረዳዳት ድጋፍ፣ የመደጋገፍ የሚለው ነገር በጣም የጎደለ ነው እና አሁንም እሱ ክፍተት አለ።
ወይዘሮ ናሁሰናይ ሴቷ በማህበራዊ ህይወቷና ከእናትነቷ እኩል በስራዋ ስኬታማ የሚያደርጋት ምቹ የሆነ ፖሊሲና ተቋማዊ አደረጃጀት አለመኖሩንም ይጠቅሳሉ።
ሴቶች ማብቃት ማለት አሁን ለምሳሌ በእንግሊዝኛው ውመን ኢምፓወርመንት ይባላል። ማን ነው እሱ የሚያበቃው? እኔ እኮ ነኝ ራሴን የማበቃው። ስለዚህ ሴቶች ማብቃት ሲባል እንደ ስጦታ ነው የሚታዩ አይደለ? እኔ ሴቶች ላበቃ ነው የምፈልገው። ያልፈለጉስ ጊዜ እንዴት ሊሆን ነው? ስለዚህ ሴቶች ራሳቸውን አስበው እኔ ራሴን ነው የማበቃው ብለው መነሳት አለባቸው። ይሄ ነው። አለበለዚያ ሰውን የምንጠብቅ ከሆነ በሰው ፍላጎት እና በሰው አጀንዳ ነው የምንሄደው ማለት ነው። በሌላው ሰው፣ በእናቴም ሊሆን ይችላል፣ በባሌም ሊሆን ይችላል፣ በአገሬ መሪዎችም ሊሆን ይችላል፣ በሌላ ሰው ነው የሚሄደው ማለት ነው። ስለዚህ ሴቶች አሁን በቃ ብለው ራሳቸውን የራሳቸውን ትግልም ሆነ የራሳቸው ምን ራሳቸው ማካሄድ አለባቸው። በሌላ በኩል ይሄ ብዙ አሉ። ይውላ በጣም ትልልቅ ስራ ነው የሚሰሩት። እንደ ሊባሉ ብዙ አሉ። ግን ምንድን ነው እሱ በኢኮኖሚው አንጻር ብለን ከእጅ ወደ አፍ ነው። በጣም የሚከብደው እሱ ነው። ዶነሮች ይመጣሉ፣ ገንዘብ ይሰባሰባል። የትኛው ነው የሚቀጥለው ትልቁ ገንዘብ የሚያስገኝ ፕሮጀክት ወይም የሚያስገኝ ነገር ምንድን ነው ወደሚለው ነው ብዙዎቹ የሚሄድ። ስለዚህ ሰዎች ራሳቸው ተጣጥረው በራሳቸው ገንዘብ በራሳቸው ምን ማድረግ አለባቸው።
Association of Women in Boldness AWIB አጋር መስራችና ዳይሬክተር ወይዘሮ ናሁሰናይ ግርማ የጾታ እኩልነትና ሴቶችን ማብቃትን በዘላቂነት ለማምጣት የተጠና የባህል ሽግግር እንዲሁም ትምህርት መሰረታዊ መሆናቸውን አጽንኦት በመስጠት አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ማናቸውንም አስተያየቶቻችንን በማኅበራዊ መገናኛችን ላይ ማድረሳችሁን አዘንጉ። ታስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩኝ። በቅንብሩ ንጉሡ ታምሬ አብረውኝ አምሽተዋል። መልካም ምሽት ይሁንላችሁ።